ይህ ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። አድማጮቻችን፣ ሁለተኛውን ክፍል የአንድ ሰዓት ፕሮግራማችንን ዜናውን በድጋሚ በማሰማት እንጀምራለን። በማስከተልም በመጽሐፍት ዓለም ፕሮግራማችን የ1928-29 ዓ.ም የኢትዮጵያና የጣሊያንን ጦርነት በሚመለከት በዶክተር ሃራልድ ናይስትሮም ተጽፎ በዶክተር ገበየው ተፈሪና በደሳለኝ ዓለሙ የተተረጎመውን የተደበቀው ማስታወሻ መጽሐፍ ትረካ ክፍል 6 አሰምተን የጠቅላላ ፕሮግራማችን ፍጻሜ ይሆናል። በቅድሚያ ዜና።
በባህር ዳር ከተማ የተፈጠረው የጸጥታ ችግር በመፍራት በሚያዝያ 2010 ሊደረግ የታቀደ የጣና ፎረም ስብሰባ ከባህር ዳር ወደ ሐዋሳ ሊዛወር የሚችል መሆኑ ተገለጸ። በአፍሪካ ውስጥ ሰላምና ጸጥታ ለመፍጠር 1999 ዓመተ ምህረት በነመለስ ዜናዊ ተቋቋመ የተባለው ፎረም በየዓመቱ ለስድስት ጊዜ ያህል የአፍሪካ መሪዎችን በመጥራት ስብሰባ ያደረገ ቢሆንም የጨረባ ተስካር ከመሆኑ ባሻገር ምንም ያመጣው ፋይዳ የለም ሲሉ ብዙዎች ይተቻሉ። አላማው ሰላምና ጸጥታ ማስፈን የሆነው ፎረም በጸጥታ ምክንያት የስብሰባውን ቦታ መቀየር መገደዱ አስቂ ነው ያሉ ክፍሎች ፎረሙ ስብሰባውን በጸጥታ ምክንያት ቦታውን ለመቀየር መወሰኑ ጸጥታን ለማስከበር ምንም ፋይዳ እንዳላመጣ አረጋጋጭ ነው ይላሉ። በምስራቅ ኢትዮጵያ በሜሶ ከተማ ነዋሪ ህዝብና በሶማሌ ክልል ወያኔ በፈጠራቸው ልዩ ፖሊስ የሚባሉ ዘራፊዎች መካከል በተነሳ ግጭት ከ30 በላይ የሚሆኑ ዜጎች መሞታቸውና በርካታ መቁሰላቸው ከቦታው የተገኘ መረጃ ይገልጻል። የልዩ ፖሊስ ኃይሎች በከተማውና በከተማው ዙሪያ ባደረጉት ወረራ በርካታ ወንዶችን መግደላቸውና ሴቶችን መድፈራቸው እንዲሁም የቀንድ ከብቶችን መዝረፋቸው ሲታወቅ የአካባቢው ፖሊስና ህዝብ አንድ ላይ በመሆን ጥቃቱን እየተከላከለ መሆኑ ተነግሯል። ባለፈው ሳምንት በጭናክሰን ከተማ ተመሳሳይ ድርጊት መፈጸሙም ታውቋል። በ1999 ዓመተ ምህረት ወያኔ በሶማሌ ክልል ፕሬዝዳንት አማካይነት የኦጋዴን ነጻ አውጪ ድርጅትን እንዲቋቋም ያቋቋመው ልዩ ፖሊስ ወታደራዊ ስልጠና የተደረገለትና በሚገባ የታጠቀ ኃይል ሲሆን እንደ ልቡ እንዲገልና እንዲዘርፍ የተፈቀደለት መሆኑ ይነገራል። ባለፈው ሳምንት በዚህ አረመኔ ኃይል ግፍ የደረሰባቸው የአካባቢው ሽማግሌዎች ወደ አዲስ አበባ ሄደው ለወያኔ ባለስልጣኖች አቤቱታ ማቅረባቸው ይታወሳል። በዚህ ዓመት ስለ የሰው ኃይል ካፒታል ጉዳይ በአፍሪካ አዳራሽ በተደረገ አንድ ጥናታዊ ስብሰባ ላይ የተማረና ጥራት ያለው የሰው ኃይል ለሀገሮች ልማት አስፈላጊ መሆኑ የተደመደመ ሲሆን በዚህ በኩል ኢትዮጵያ ገና የሚቀራት መሆኑ ተገልጿል። ስብሰባው ላይ የተገኙት ምሁራን ያደረጉትን ጥናት መሰረት በማድረግ እንደገለጹት በኢትዮጵያ ከከፍተኛ የትምህርት ተቋማት የሚመረቁ በርካታ ወጣቶች ቢኖሩም በጥራት በኩል አሁንም ዝቅተኛ መሆኑን ጠቅሰዋል። የወያኔ አገዛዝ ለችግሩ ብዙም ትኩረት ያልሰጠው መሆኑ በተለያዩ የትምህርት ተቋማት ተማሪዎችን በጥራት ማሰልጠንና ያላቸውን ዕውቀት ማጎልበት አልቻለም ይላሉ። የወያኔ አገዛዝ በሙስና ሰበብ 5 ተጨማሪ ባለስልጣኖችን በቁጥጥር ስር ማዋሉን ገልጿል። የተያዙት 5 ሰዎች በኢትዮጵያ የባህር ትራንስፖርትና የሎጂስቲክ አገልግሎት ተቋም ባለስልጣኖች መሆናቸው የተጠቀሰ ሲሆን በደፈናው የመንግስት ገንዘብ መዝብረዋል ከሚል ውጪ ዝርዝር ወንጀላቸው አልተጠቀሰም። የተያዙ ግለሰቦች አንድ አቶ ደሳለኝ ገብረ ህይወት የወደብና ተርሚናል አገልግሎት ዘርፍ ምክትል ዋና ስራ አስፈጻሚ፣ 2 አቶ ሲሳይ አባፈርዳ የኮርፖሬት አገልግሎት ዘርፍ ምክትል ዋና ስራ አስፈጻሚ፣ 3 አቶ ሲራጅ አብዱላሂ የፕላንና ቢዝነስ ዲቨሎፕመንት መምሪያ ኃላፊ፣ 4 አቶ ቺፋ ኢንጂነር አለሙ አምባዬ የሺፒንግ አገልግሎት ዘርፍ ምክትል ዋና ስራ አስፈጻሚና 5 አቶ ሳሙኤል መላኩ የፋይናንስ ኃላፊ ናቸው።
ይህ ዜና የሚተላለፍላችሁ ከፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። የወያኔ አገዛዝ ባለስልጣኖች በቅርቡ ከሶማሊያ መንግስት የተረከቡት የኦጋዴን ነጻ አውጪ ድርጅት ያማራራ ባል በፈቃደኝነት እጁን የሰጠ መሆኑን ገልጸዋል። ይሁን እንጂ የሶማሊያ መንግስት ሁኔታውን እንደመቻቸና ሰውየውን ወደ ኢትዮጵያ እንደላከውም አልሸሸጉም። በአንጻሩ በሶማሊያ ውስጥ በተወሰደው እርምጃ መንግስቱ ከፍተኛ ወገዛ እየደረሰበት መሆኑ ሲታወቅ የሶማሊያ መንግስት እስካሁን በጉዳዩ ላይ የሰጠው አንዳችም መግለጫ እንደሌለ ታውቋል። በሌላ በኩል በሶማሊያ ራስ ገዝ በሆነችው በፑንትላንድ ግዛት ሁለት ተከታትለው በፈነዱ ቦምቦች 3 የሶማሊያ ወታደሮች የተገደሉ መሆናቸው ተነግሯል። በተመሳሳይ ጊዜ የፈነዱት ቦምቦች ሌሎች 10 ሰዎችን ያቆሰሉ መሆናቸው ሲታወቅ ቦምቦቹ የፈነዱት ወታደሮች ጫት ለመግዛት በተሰበሰቡበት ወቅት መሆኑ ተነግሯል። ለጥቃቱ ኃላፊነትን የወሰደ ወገን ባይኖርም የአልሽባብ ታጣቂዎች እንደደረጉት ይገመታል። ከአልሽባብ ሌላ የአይሲስ ታጣቂዎችም በፖንትላንድ እንደሚንቀሳቀሱ ይታወቃል። የኬንያው ፕሬዝዳንት አርብ ነሐሴ 6 ቀን በሰጡት መግለጫ የፍርድ ቤቱን ውሳኔ የሚቀበሉ መሆናቸውን ቢገልጹም ቅዳሜ ነሐሴ 27 ቀን ለተመረጡ ባለስልጣኖች ባደረጉት ንግግር የኬንያ ዳኞች ችግር ያለባቸው መሆኑን ጠቁመው ከተመረጡ ችግሩን የሚያስተካክሉት መሆናቸውን ገልጸዋል። በ60 ቀናት ውስጥ አሸንፈን እናሳያቸዋለን ያሉት ኬንያታ የህዝብ ምርጫ እንደማይቀለበስ ይገነዘቡታል ብለዋል። የምርጫ ቦርዱ ሊቀመንበር ለአዲሱ ምርጫ የሰው ለውጥ እንደሚደረግ ቃል ቢገቡም የተቃዋሚው መሪ ሚስተር ራይላ ኦዲንጋ የምርጫ ቦርዱ በጠቅላላ በአዲስ እንዲቀየር ጠይቀዋል። በህገ መንግስቱ ላይ እውቀት ያላቸው ባለሙያዎች የምርጫ ቦርዱ ሙሉ በሙሉ ሊፈርስ የሚችልበት ህጋዊ መሰረት የለም በማለት አስተያየት ይሰጣሉ። በናይሮቢ ከተማ በአንድ የሁለተኛ ደረጃ አዳሪ ትምህርት ቤት መኝታ ክፍል ውስጥ በተነሳ የእሳት ቃጠሎ 7 ሴት ተማሪዎች መሞታቸው ተነግሯል። እሳቱ የተነሳው በሌሊት ሲሆን ምክንያቱ ምን እንደሆነ እስካሁን አልታወቀም። ቃጠሎ የደረሰበት ትምህርት ቤት በሁለት ሳምንት ያህል ተዘግቶ እንደሚቆይም ተነግሯል። ድንበር የለሽ ሐኪሞች የተባለው የሰብአዊ እርዳታ ድርጅት የሊቢያ ባለስልጣኖች ስደተኞች እንዲሁም የፖለቲካ ጥገኝነት የሚጠይቁትንና ተዘዋዋሪ ግለሰቦችን በስደተኛ ካምፕ ውስጥ አስረው እንደሚያሰቃዩ ገልጾ አለህግ በግድ የተያዙ ስደተኞች በአስቸኳይ እንዲፈቱ ጠይቋል። ስደተኞቹ የታሰሩባቸው ካምፖች ጽዳት የጎደላቸው ከመሆኑም በላይ የጤና ሁኔታቸው አሳሳቢ ደረጃ ላይ አድርሶታል ብሏል። የአውሮፓ መንግስታት ስደተኞችን መርጃ በሚል ሳቢያ ለሊቢያ ባለስልጣኖች የሚሰጡት በሚሊዮን የሚቆጠር ገንዘብ የስደተኞችን ህገወጥ እስራት ህጋዊ ሽፋን እንዲያገኝ ከማድረግ በስተቀር ችግሩን የማያቃልል መሆኑን ድርጅቱ ገልጾ በአስቸኳይ እንዲፈቱ ማሳሰቢያ ሰጥቷል። አድማጮቻችን፣ ለዛሬ ያለን ዜና በዚሁ ይጠቃልላል።
መጻሕፍት ዓለም ከመጻሕፍት ዓለም ፕሮግራማችን በእውነተኛ ታሪክ ላይ የተመሰረቱ ልቦለዶችን የኢትዮጵያ ታሪክ ባህልና ማህበራዊ እሴቶችን እንዲሁም የሀገራችንን የጀግኖች ታሪክ የሚያወሱ መጻሕፍትን የምንተርክበት ነው።
የተደበቀው ማስታወሻ የ1928 1929 ዓመተ ምህረት የኢትዮጵያና ኢጣሊያ ጦርነት መዘክር በዶክተር ሃራልድ ናይስተሮም ተጻፈ። ትርጉም በዶክተር ገበየው ተፈሪና ባቶ ደሳለኝ ዓለሙ። ሁለተኛ እትም ጥቅምት 2007 ዓመተ ምህረት። ክፍል 6 ምዕራፍ 11 ድል በንዳባጉና። ተከዜን ሳንሻገር ስለ እንዳባጉና ጦርነት ወሬ እንደሰማን ሁለት ድሬሰሮችን ከሚያስፈልገው መሳሪያ ጋር አስቀድሜ ልኬ ነበር። ደጃዝማች የኔን መሄድ በጣም ይቃወሙ ነበር። በድል ስሜት ላይ ያሉ ወታደሮች እንደገና ደግሞ በጓደኞቻቸው ሞት በሐዘን ላይ ስለሆኑ ነጭ ሰው ካዩ ምንም ሳያወላውሉ ሊተኩሱበት ይችላሉ። ሁለት የጣሊያን እስረኞች፣ አንደኛው የቆሰለ ዶክተር፣ በጦርነት ማግስት ጠዋት ጭንቅላታቸው ተቆርጦ ተገኝቷል። ባልተጠበቀ ሁኔታ አንዱ በማታ ሾልኮ ገብቶ የጓደኞቹን ሞት ተበቅሎባቸዋል። እንግዲህ ስንት የቆሰሉ ሰዎች መርዳት የምችልባቸው አራት ቀናት በከንቱ አለፉ። ምናልባትም ሕይወታቸውን ማትረፍ የምችልበት ሁኔታም ይኖር ነበር። ማምሻውኑ ከድሬሰሮቹ የመጣ መልእክት ሥራውን ብቻቸውን ማከናወን ያልቻሉ መሆናቸውን ይገልጻል። በዚህ ምክንያት ነገሩ ተወሰነ። መሄድ አለብኝ። ደጃቻ ያለው የመሄዴን ነገር ተጠራጥረዋል። ለግነቱ ከወዳጄ ከቀኛዝማች ንጋቱ ጥያቄ መጣ። ቀኛዝማቹ ራሳቸው ለኔ ደህንነት ኃላፊነት እንደሚወስዱ ገለጹ። ጦርነት ላይ ነበሩ። ነበራቸው 120 ሰዎች 22ቱ ሞተዋል ወይም ቆስለዋል። ለዚህ ነው እርዳታ የጠየቁት። በነጋታው በጠዋት ለመሄድ ወስነናል። በመጨረሻም የተጎዱ ወታደሮችን በተቻለኝ አቅም መርዳት የምችልበት ሥራዬን መጀመር እችላለሁ። እስካሁን ምንም ነገር ማድረግ አለመቻሌ የኔ ጥፋት አልነበረም። ምንም እንኳ ሊደርስብኝ የሚችለው አደጋ ቢገባኝም፣ ምናልባት ሙሉ በሙሉ ባይሆንም የነበረኝ የሙያ ግዴታ መንፈሴ ራሴን ለማዳን ከነበረኝ ፍላጎት በላይ ነበር። ለማንኛውም አሁን ለመስራት ነፃ ነኝ። የቆሰሉትን ሰዎች ለመርዳት ባለመቻሌ ከሚሰማኝ አሳዛኝ ስሜትም ነጻ ሆናለሁ። እራት ከበላን በኋላ ደጃቻ ያያለው በጦርነቱ ድል ስላደረጉ የተላከላቸውን ቴሌግራም በሚመለከት ወሬ አካፈሉኝ። በቴሌግራሙ ሰነገስቱ የምስራች መልእክት ልከዋል። ነገር ግን በሌላ በተከታይ ቴሌግራም ደግሞ ሌላ አዲስ ጥቃት እንዳይሰነዘር የሚል ትዕዛዝ አለበት። አያሌው በመከላከል ብቻ እንዲቆዩና በጥንቃቄ የሚሆነውን ነገር እንዲከታተሉ፣ አያሌው የሰው ህይወት አላግባብ እንዲጠፋ እንዳያደርጉ፣ የተያዙት የጣሊያን እስረኞች ባስቸኳይ ወደ ዳባት እንዲላኩና ከዚያም በአውሮፕላን አዲስ አበባ እንዲወሰዱ የሚል ነው። በግልጽ እንደሚታየው እኔው ራሴ ሪፖርት ላደረግኩት ድል መረጃ ይፈልጋሉ በማለት አያሌው በሽርደዳ መልክ ተናገሩ። ንጉሠ ነገሥቱ ጠቅላላው ምዕራብ ትግራይ በንዳባ ጉና ጦርነት ምክንያት ንጻ እንደወጣ አስተማማኝ የሆነ መረጃ አድርሷቸዋል። ሁሉም የጣላት ምሽጎች ተወስደዋል። ጣሊያኖችም ወደ አክሱም ሸሽተዋል። ያ ሁሉ ሆኖ ባለበት ቆይ የሚል ትዕዛዝ ተላልፏል። ደጃቻ ያያሌው የተረበሹ ይመስላሉ። የአዲስ አበባ ገዢዎች ምን ማለታቸው ነው? ይህንን ትዕዛዝ ለወታደሮቹ ቢናገሩ አመስ ይፈጠራል። ባገኙት ድል የተደሰቱት ወታደሮች ወደ አክሱምና አድዋ መገስገስ ነው የሚፈልጉት። በዚያን ጊዜ የጣሊያን ቅኝ ግዛት ዋና ከተማ ወደ ነበረችው አስመራ ድረስ ካልሄዱ የሚያረካቸው ነገር አልነበረም። እዚህ አይነት መንገድ ነው የሚዋጉትና አትቀጥሉ ቢባል ነገር ቢነገራቸው ወኔያቸውን እንደሚጎዳ ነው። ለምንስ አሁን ካውያው እንደጋለ በትኩሱ ጥቃቱ አይቀጥልም? ምን ማለት እችላለሁ? በዚያን ጊዜ ደጃዝማቹ ትክክል እንደነበሩ አውቃለሁ። ዛሬም ቢሆን ሰውየው ትክክል እንደነበሩ በተሻለ ሁኔታ አውቃለሁ። ነገር ግን የጦር አማካሪ የመሆን ስልጣን አልነበረኝም። እነዚያ ሰዎች ከጦርነቱ ርቀው መናገሻ ከተማ ነው የተቀመጡት። በደንብ መረጃ እያላቸው ነገር ግን በጦር ግንባሩ ተሰልፈው የራሳቸውንም ሆነ የጠላትን አሰላለፍ በደንብ የሚያውቁ ሰዎችን አስተያየት ሳይቀበሉ ትዕዛዝ ማስተላለፍ እንችላለን ብለው ያስባሉ። የተመቻቸው እነዚህ ገዢዎች በነበራቸው የድንቁርና በራስ መተማመን ያለምንም ርህራሄ በአፍሪካ የመጨረሻዋን ነጻ አገር ዕጣ ፈንታ ወሰኑ። ሌላው ዜና ደግሞ ምንም መልእክት ሳይልኩ ራስም ምሩ በሌሊት በመጓዝ ከኛ ኪሎ ሜትሮች ራቅ ብለው ካምፕ አደረጉ። ጠዋት ፀሐይ ሳትወጣ እንዲገናኙ ጥያቄ ላኩ። አሁን ግን ራሳቸው አያሌው ዋሻ ድረስ ሊመጡ ነው። ሰማው ገረመኝም። ምንም አይነት እንኳን ደስ ያለህ ነገር የለም። ስለ ድሉ እንኳ አንድ ቃል አልተናገሩም። በነጋታው ጠዋት ከ12 አጃቢዎች ጋር ካምፑን ለቅቄ ሄድኩ። ቀኛዝማች ንጋቱ እንደ ተራሰው እያነከሱ በእግራቸው መጡ። እግራቸውን ሾህ ወግቷቸው ነበር። የነበሩበት በቅሎ ጠሩነቱ ላይ ራሱን በጥይት ተመቶ ተገሎባቸዋል። የቆሰሉት ሰዎች ያሉበት ቦታ ለመድረስ በሙሉ ጦር ሜዳው መካከል መሄድ ነበረብን። በቅርብ ጊዜ በሺ የሚቆጠሩ ሰዎች ለሞት ወይም ለድል በተዋጉበት መሬት ላይ መራመዴ እንግዳ ስሜት እንዲሰማኝ አደረገኝ። ቀኛዝማች እየመሩን ስለ ጦርነቱ፣ ስለ ተካሄደው ሁኔታ፣ ከቀኛዝማቹ በሚደረግልኝ መግለጫ በቦታው የነበርኩ ያህል የመስማት ዕድል አጋጠመኝ። ሰላዮቻችን እንደነገሩን ከሆነ በንዳባጉና የነበረው ሜጀር ከጠቅላይ እዙ ምሽጉን ለቆ እንዲሄድ ትዕዛዝ ተሰጥቶት ነበር። የመጀመሪያው ቀን በሶስት ማለት ነው ሁሉም ካምፑን ጥለው ለመንቀሳቀስ ዝግጁ ነበሩ።
ነገር ግን 30 ግመሎች ያሉበት ጓዝ ካክሱም ስለተላከ ተዛዙ ተቀየረ። ሜጀሩም የሬዲዮ መገናኛዎችን እንደገና ሰቅሎ እስከው ድረስ ተመቆየት ወሰነ። ያ ወሰኔ ግን መጥፊያው ሆነ። ፊታውራሪ ሽፈራው ከደጃዝ ማጫያሌው ወደፊት እንዲሄዱ ተዛዝ በደረሳቸው ሰዓት ካክሱም ጓዝ መምጣቱንና ሜጀሩ እስከው ድረስ ለመቆየት መወሰኑን ዜና አገኙ። በተጨማሪም ምሽጉ የሚተበቀው ባንድ 1500 ከኤርትራ በተመረመሩ ባንዳዎች ከ150 ነጮች ጋራና 25 መትረየሶች እያንዳንዳቸው 2 መትረየስ የተጠመደባቸው 10 ታንኮች መኖራቸውን መረጃ ይደርሳቸዋል። በተጨማሪ 4 የጭነት መኪኖች፣ 1 አውቶሞቢል፣ 100 የጭነት በቅሎችና 30 ግመሎች ነበሩ። ወታደሮቹ ደግሞ የተናፈሰ የሰሙት ወሬ ነበር። ይሄም ካክሱም የመጣው ጓዝ ማርትሬዛ ጭኖ እንደመጣ ነው። በዚህ ዜና ምክንያት ወታደሮችን ይዞ መቆየት የማይቻልበት ሁኔታ ሊደርስ ምንም አልቀረው። ፊታውራሪ ሽፈራው በሌሊት ተጉዘው የጠላትን መንገድ መዝጋት ምሽጉን ከቦ ከመቀመጥ የተሻለ ጠቀሜታ አለው ብለው አሰቡ። ፀሐይ ሳትወጣ በጠዋቱ ወታደሮቻቸውን በሃይዳ በኩል አድርገው በተከዜ ተንቀሳቀሱ። ሁሉም ሴቶችም አገልጋዮችም ጭምር ተከተሉ። እያንዳንዱ ሰው በሚቀጥለው ቀን ጦርነት እንደሚኖር አውቋልና የቆሰለውን ለመርዳት ሞተውን ለመቅበር አብሮ መሄድ ፈልጓል። እነዚህ ሰዎች በተከዜ ወንዝና በገባሩ በማይቆላ በችግርና በመከራ ነው የተጓዙት። ባዶ እግራቸው በጠጠሮች ላይ ጥቅጥቅ ባለ ጫካ ግማሹን ለሊት ያለምንም የጨረቃ ብርሃን ነበር። ጠዋት ኮከብ ብቅ ሳትል ቅዱስ ሚካኤል ቤተክርስቲያን ደረሱ። እሱም ከጣሊያን ምሽግ 4 ኪሎ ሜትር ርቀት ነበር። ሀገሩን አቋርጠው ሲጓዙ ከጧቱ 11 ሰዓት ላይ ቀጥታ ከጠላት ካምፕ በሰሜን አቅጣጫ በሚገኝ ካንድ መጠነኛ ወራጅ ውሃ ተገብ ለትንሽ ጊዜ አርፈዋል። በዚያ መንገድ ወደ 60 ኪሎ ሜትር ርቀት የሚሆን ሲገሰግሱ አድረዋል። ጓዝ ያዘው ክፍል ወደ ኋላ ቀርቷል። ጣሊያኖች መኖራቸውን ካረጋገጡ በኋላ መንገዱን በማቋረጥ ትንሽ ግንብ ቢጤ ሰሩና ጉድብ ቆፈሩ። አላማው ለጠመንጃ ተኳሾች መከላከያ ሲሆን ጭነት መኪኖችና ታንኮችም እንዳይሻገሩ ለመከላከልም ነበር። ያሰቡት እንደዛ ነበር። ነገር ግን ግንቡም የግማሽ ሜትር ከፍታ ያለው የድንጋዮች ድርድር ጉድቡም ቢሆን ጥቅም አልነበረውም። ግማሽ ሜትር ስፋትና ግማሽ ሜትር ጥልቀት ነው የነበረው። ሁሉም ዝግጅት ካለቀ በኋላ ሰዎች ቦታ ቦታቸውን ያዙና ፍጹም ጸጥታ እንዲኖር ታዘዘ። እንደሚባለው ከሆነ ግማሹ ጦር ወዲያውኑ እንቅልፍ ወስዶታል። ልክ 2 ሰዓት ሲሆን የመጀመሪያው አሳሽ ጦር የጫነ መኪና ከጣሊያኖች ካምፕ አቅጣጫ መጣ። ግስት ያጠራቸው የሽፈራው ወታደሮች በችኮላ ተኮሱ። ጠላት ይዚያግኝቶ ዞሮ መሸሽ ጀመረ። በዚህ ጊዜ ሁሉም የሽፈራው ጦር ቦታቸውን ለቀው ማጥቃት ጀመሩ። ፊታውራሪ ሽፈራው ራሳቸው ተነስተው በፈረሳቸው መንገዱን መዝጋት ነበረባቸው። አለበለዚያ እነዚህ ስርዓት የሌላቸው ወታደሮች እቅዳቸውን በሙሉ ያፈርሱባቸው ነው። ከምሽጉ የሚመጣውን ጥቃት ለመከላከል 1000 የሚሆኑ ወታደሮች ከካምፑ ግማሽ መንገድ የሚሆን ቦታ ጫካና ዛፎች ውስጥ ተደብቀዋል። ከምሽጉ አጠገብ ያለ ሜዳ ላይ አንድ አውሮፕላን አረፈ። አንድ ሰው ሲሮጥ ሄዶ ከፓይለቱ ጋር ለትንሽ ጊዜ ካወራ በኋላ አውሮፕላኑ ተነስቶ ሄደ። በኋላ እንደተረዳ ነው ቀኝው አውሮፕላን ከምሽጉ በተደረገለት ምልክት ነበር ያረፈው። ምክንያቱም ፓይለቱ የሚያስተረጥር እንቅስቃሴ አይቶ እንደሆነ ለመጠየቅ ነበር። ፓይለቱ ግን ምንም አላየውም ስላለ ሜጀሩም ትንሽ ቀማኛ ሽፍቶች ይሆናሉ ሰዎቹ ላይ የተኮሱት በማለት ተረጋጋ። ከዚያም ለቅኝት ታንክ ወጥቶ እንዲሄድ አዘዘ። ታንኩ በደረሰበት ጊዜ በመሪ ጦሩ አካባቢ እንቅስቃሴ ተጀመረ። ተመልከት፣ ስትሄድ እንዳሳማ ነው የምትወዛወዘው። ስማ፣ እንደ መቶ በላ ደግሞ ትጮሃለች። ታንክ ነው? እንዴታ ደደብ! ተከትሎ ታንኩ እንዳይሰማቸው ማንሾካሾክ ጀመሩ። ምኑ ላይ ነው ጥሩ ቦታ ተኩሰን የምንገለው እያሉ ይወያዩ ነበር። ወዲያውኑ ከአዛዡ በተላለፈ ትዕዛዝ ታንኩ መስመራቸውን አልፎ እስኪሄድ ድረስ እንዳይተኩሱ ተነገራቸው። እንዲህ እንዳለ ታንኩ እየተወዛወዘ ጠጋ ማለት ቀጠለ። በመቶ ሜትሮች ርቀት የተሰጣቸውን ትዕዛዝ ጥሰው ትዕግስት ያጠራቸው ተዋጊዎች የተኩስ ውድድር ጀመሩ። ታንኩ ወዲያውኑ መልስ ተኩስ በመስጠት በመንገዱ ዳርና ዳር ጉዳት አደረሰ። የፈሩና የደነገጡት ወታደሮች በየአቅጣጫው ሲበተኑ አንድ ሰው ብቻ ቀረ። ባላምባራስ ተሰማ ነበር። ከታንኩ በኋላ ተስቦ ዘሎ አናቱ ላይ ወጣና ክዳኑን በሰደፍ እየደበደበ ክፈት እያለ ጮኸ። የታንኩ መሳሪያ ተኳሽ በድንጋጤ አደጋ መኖሩን ይርሳ አናውቅም፣ ግን አውቶማቲክ መሳሪያውን መተኮሱን አቆመ። የታንኩ መግቢያም ተከፈተ። ወዲያውኑ ባላምባራስ በተከፈተው መግቢያ ተኮሰ። የታንኩ ሹፌር ቆመ። ወደ ኋላ ነድቶ ዞሮ መሄድም ሞከረ፣ ነገር ግን በሁለት ዛፎች መካከል ተቀርቅሮ ቆመ። በዚህ ጊዜ ተሰማ የዚህን ጭራቅ መግቢያ ቦታውን ስለተገነዘበ በሩን እንዴት እንደሚከፈትም አውቋል። መግቢያውን ከፈት ያደርግና ጠመንጃውን ወደ ውስጥ አሾልኮ በፍጥነት ወደ ውስጥ ይተኩሳል። ይህን ያዩ ሌሎች ወደ ታንኩ እየሮጡ መጡ። ሁሉም መተኮስ ይፈልጋል። ሁሉም አሳማው ላይ ዘሎ መውጣት ይፈልጋል። ታንኩ በድንገት መቃጠል ጀመረ። የጋዝ መያዣው እሳት ተነስቶበታል። ከዚህ በኋላ የታንክ ያጋጠመው ዕጣ ለማንም ግልጽ ነው። በጣሊያኖች ምሽግ ውስጥ ያሉ ሰዎች የሚሆነውን ሁሉ ቆመው ያያሉ። ማድረግ የሚችሉት ነገር አልነበረም። ርቀቱ ለጠመንጃ የሚሆን አይደለም። መድፍ ደግሞ አልነበራቸውም። ሁሉም ነገር በቅጽበት ስለሆነ ተጨማሪ ወታደር በጊዜው ከቦታው መድረስ አይችልም ነበር። መንጋ ሰው ወደ ታንኩ ሲሮጥ ማየት ይችላሉ። ቁጥሩን ለመገመት ግን ዛፎችና ቁጥቋጦዎች ሙሉ እይታ ስለሚከለክሉ አስቸጋሪ ነበር። ማየት እስከቻሉበት ድረስ ግን የጥቁሮች ቁጥር የበላይነት ነበረው። ሜጀሩ አጭር ውይይት ካደረገ በኋላ ምሽጉን ከከበባ እየተከላከሉ መቆየት የማይታሰብ ሆነ። ተጨማሪ ኃይል እስከሚመጣ ጊዜ ይወስዳል። ያለው አማራጭ እየተዋጉ ጥሶ መሄድ ነው። የጠላት ቁጥር ከኛ በላይ ነው። ነገር ግን ምን ፋይዳ አለው? ከታንክ ከአውቶማቲክ መሳሪያና በደንብ ከሰለጠነ ወታደር ጋር ሲወዳደር ዛሬ እነዚህ አውሬ ሰዎች የጣሊያን ወታደር ምን ማድረግ እንደሚችል ትምህርት ያገኛሉ። ቪቫ ለዱቼ፣ ቪቫ ለኢጣሊያ። አሁን ደግሞ ኢትዮጵያውያን ከምሽጉ ወጥቶ ቁልቁለቱን እየተጠማዘዘ የሚወርድ የጠላት ሰልፍ ማየት ጀመሩ። በአንድ ጊዜ 9 ታንኮች በሰልፍ ወጡ። እነሱን ተከትሎ 4 ካምፓኒ ወታደር ይወርዳል። ከትንሽ ክፍተት በኋላ ሜጀሩ ፈረስ እየጋለበ ወጣ። እሱን የተከተለው ደግሞ ጠቅላላው ስንቅና ትጥቅ ከተጨማሪ 2 ካምፓኒዎች መካከል ነበር። ለፊታውራሪ ሽፈራው ወታደሮች ይህ በስነ ስርዓት በሰልፍ የሚጓዝ ረጅም መስመር የሚያስደንቅ እይታ ነበር። ስንቅና ተጥቅ ክፍሉ አራት የጭነት መኪናዎች፣ 100 የጭነት ከብቶችና 30 ግመሎች አሉበት። ለጊዜው ፊታውራሪ መላውን ጦራቸውን ወደ ኋላ ወራጅ ውሃ ወዳለበት ቦታ እንዲመለስ አደረጉ። መሬቱ ዳገታማና በቁጥቋጦ የተሞላ ነው። በመንገዱ በቀኝ በኩል የዘንባባ ዛፍ ጥቅጥቅ ብሎ ያደገበት ሰፊ ጫካ ጥሩ መጠለያ ሆኖ ተገኘ። እዚህ ሆነው ጠላትን ይጠባበቁ ጀመር። ሳይዘገይ ጠላት መድረስ ጀመረ። ሁሉም 9 ታንኮች ሜዳው ላይ በመስመር ተሰለፉና ወደ ዘንባባ ዛፍ ወዳለበት ጫካ ተኩስ ጀመሩ። እግረኛው ደግሞ ወደ ቁጥቋጦዎች አቅጣጫ ማጥቃት ጀመረ። መትረየስና ቀላል አውቶማቲክ መሳሪያዎች ተኩሱን ሲያቀልጡት፣ 2 ቀላል አውቶማቲክ መሳሪያ ብቻ ለያዙት ኢትዮጵያውያን ከአቅም በላይ ነበር። በጫካ ውስጥ ተደብቀው የነበሩ 2000 ሰዎች በድንጋጤ ወደ ራሳቸው ስንቅና ትጥቅ ጓዝ ወዳለበት መሮጥ ጀመሩ። ሌሎች ደግሞ በየአቅጣጫው ይበተኑ ጀመር። ሽፍራው ግን የሚሸሹ አይደሉም። ያ ሁሉ ጥይት እየተተኮሰባቸው ፊትና ኋላ እየተመላለሱ ጥሩምባ እየነፉ ይጮሁ ጀመር። እናንት ሴቶች ናችሁ? እኔ ራሴ እዚህ እንዳለሁ አታዩ? ወዴት ለመሄድ ነው የምታስቡት? በዚህ ሁኔታ 500 የሚሆኑ ወታደሮች ማሰባሰብ ቻሉ። ከነሱ ጋር በመሆን ወደ ኋላ ተመልሰው በመንገዱ ቀኝ በኩል በአራት ጎጆዎች ተጠለሉ። በዚህ ጊዜ ደግሞ ፊታውራሪ በላይ የተባሉ ሰው ከ18 ዓመት ልጃቸው ጋር በመሆን ሌላ ጦር አሰባስበው በጋራው ዙሪያ በመሄድ ከጠላት ጀርባ ጥቃት ጀመሩ። ጣሊያኖችም በሁለት አጥቂ ተኩስ መካከል ሆኑ። እልህ አስጨራሽ ውጊያ ተካሄደ። ሜጀሩ ቆስሎ በቃሬዛ ተጭኗል። በጣሊያኖች በኩል 1 ሻምበል፣ 100 አለቃ፣ 3 የበታች መኮንኖችና 2 ሾፌሮች ሞቱ። ጣሊያኖቹ እነሱ ላይ የተነጣጠረውን ትኩረት ለማስቀየር ብለው የጭነት ከብቶችን በየአቅጣጫው ለቀቋቸው። ይህ ተንኮልም ሥራውን ሠራ። ኢትዮጵያውያን ከብቶችን በጥይት ተኩሰው ከጣሉ በኋላ ሁሉንም ነገር ረስተው የተጫነውን ንብረት ለመውሰድ ኮራሪያቸውን እየመዘዙ ወደ ወደቁት ከብቶች መሄድ ጀመሩ። በዚህ ጊዜ ጣሊያኖች በብዙ ግፊት መንገዳቸውን አስከፍተው ወደፊት ጉዞ መቀጠል ጀመሩ። ያም ሆኖ ከአደጋ ማምለጥ አልቻሉም። ፈርጥተው የሄዱት ወደ 2000 የሚሆኑት ኢትዮጵያውያን ማስተዋል ጀመሩና እንዲያውም ጦርነቱ ላይ ያሉትን ጓዶቻቸውን ለመርዳት ወሰኑ። አንድ ወገን በጋራው ዙሪያ በመሄድ ከጣሊያኖቹ ጋር ሲፋጠጥ፣ ጣሊያኖቹን የግድ ወደ ኋላ ከመንገዱ ወደ ምዕራብ አቅጣጫ ወደሚገኝ ከፍታ እንዲሸሹ አደረጋቸው። ሌላው ወገን ደግሞ የጣሊያኖችን ስንቅና ትጥቅ የሚያጓጉዘውን ክፍል ወረረው። በጣም አሰቃቂ ግን አጭር ጦርነት በኋላ ጣሊያኖቹ እጃቸውን መስጠት ጀመሩ። የቆሰለ ሰው እያከመ የነበረው የጣሊያን ዶክተር ከትከሻው ላይ በተሰነዘረበት ጎራዴ ምክንያት ወድቆ ሕሊናውን ሳተ። በኋላ እንደሰማነው ታስሮ እያለ ማታውኑ ተገደለ። ሌላው የጦሩ ሕክምና ባለሙያ የሆነውን ስላየ ጉድጓድ ውስጥ ተደብቆ በኋላም ተገኝቶ እስረኛ ሆኖ ተወሰደ። ሌላው ጣሊያናዊ በዱላ ጭንቅላቱ ላይ ተመትቶ ሕሊናውን ስቶ በሚቀጥለው ቀን ነው የነቃው። የእሱን ዕጣ ወደፊት እንነጋገርበታለን። ሴቶችና ልጆች ስንቁንና ትጥቁን ሲረባረቡበት፣ ወታደሮቹ ጠላትን ከጀርባ ለማጥቃት ገሰገሱ። ሾፌሮቻቸው የተገደሉባቸው 2 የጭነት መኪኖች በእሳት ጋዩ። የቆሰሉ ጣሊያኖችና ሌሎች መንገዱ ላይ የነበሩ በሙሉ ያለምንም ምርጫ ተገደሉ። ጣሊያኖች እንደገና በሁለት ተኩስ መሃል ተከበቡ። ኢትዮጵያውያኑ ከፍታውን ጥሰው ገብተው የተደበቁ ጣሊያኖችን በሙሉ ገደሉ። ብዙ መኮንኖች አብረው ተገደሉ። የውሃ ጥሙ አስቸጋሪ ሆነባቸው፣ ወኔያቸው ወደቀ። ሁሉም ጦር ጋራው ላይ ተሰበሰበ። መሳሪያቸውን ጥለው እጃቸውን ወደ ላይ አነሱ። ይህን ማድረግ አልነበረባቸውም። ያልሰለጠኑት የእኛ ጀግኖች የእጅ ወደ ላይ ማንሳቱ ምልክት አልገባቸውም። እንዲያውም ጠላትን ለመምታት አጋጣሚ ፈጠረላቸው። የጠፋው ሕይወት ትልቅ ነው። በተለይም ፊታውራሪ ሽፈራው 300 ሜትር ርቀት በሚገኝ ከፍታ ላይ ከወጡ በኋላ ተኩሱን ያቀልጡት ጀመር። የያዙትን ቀላል አውቶማቲክ መሳሪያ ሲተኩሱ ጥይቱ በተንጣጣ ቁጥር ጎፈሪያቸው ይወዛወዝ ነበር። ጣሊያኖቹ የፈጸሙት ስህተት ወዲያው ገባቸው። ወዲያውኑ ሰንደቅ ዓላማቸውን አንስተው ከመኮንኖቻቸው ጋር በመሆን መጮህ ጀመሩ። ቪቫ ላ ኢጣሊያ! የመጀመሪያ ዙር ከተኮሱ በኋላ ሁሉም ወታደሮች ከጋራው ቁልቁል ወደ ሜዳው መሮጥ ጀመሩ። ሜዳው ላይ የነበሩ ታንኮችና መኪኖችም መንቀሳቀስ ጀመሩ። ኢትዮጵያውያን ባሉበት ጋራ ላይ ግን አንድ ትንሽ ጥይት አንበሳውን ከነሸበቶ ጋማው መታችው። ሽፈራው ወደቁ። አማችየው የሚስታቸው አባት አጠገባቸው ነበሩ። ወደ መሬት አጎንብሰው ልጄን አሉ። ግን ወዲያውኑ ሁሉም ነገር እንዳቆመ ተገነዘቡ። ፈጣን ሞት ነበር። ይህ ሁሉ ሲሆን አብረው የነበሩት የንስሐ አባት መጡና፣ እኔ ሸክፈዋለሁ፣ ሥራዬ ነው። ግን የእሱን ሞት ብድር የማይመልስ ሰው የተረገመ ይሁን አሉ። የሰማንያ ዓመቱ የሽፈራው አማች ይህን አይነት ንግግር መስማትም አላስፈለጋቸውም። በፍጥነት እንባቸውን ጠረጉ። ሰውነታቸው ተንቀጠቀጠ። ዓይናቸው ግን እንደ እሳት ይፋጃል። ጎራዴያቸውን በቅጽበት መዘዙ። የመሪው ሞት ወሬው ወዲያው ተዛመተ። ዜናው በየመስመሩ ሲሰራጭ ተኩሱ ቆመ። ሁሉም ሰው ምንድን ነው የምናደርገው ብሎ የሚያስብ ይመስላል። በጣም አስፈላጊ ደቂቃዎች በከንቱ አለፉ። ጣሊያኖቹ አንድ ላይ ሆነው እያመለጡ ናቸው። በዚህ ጊዜ ፊታውራሪ ነጋሽ እየሮጡ ወረዱ። ከእድሜያቸው ጋራና በንዴት የሚንቀጠቀጠው ጎራዴ የያዘውን እጃቸውን ከፍ አድርገው ወደ ላይ አነሱ። ልጆች አሉ በሚንቀጠቀጥ ድምፅ፣ ሽፈራው አልሞተም። ጠላት እንዳያመልጥ አዟችኋል፣ ተከተሉኝ። ሰዎች መሰብሰብ ሲጀምሩ አይኑን ጨፍኖ እንደሚሄድ ሰው ወደፊት ገሰገሱ። አምልጠናል ብለው ማሰብ የጀመሩት ጣሊያኖች ከጀርባቸው የጭነት መኪናና ሁለት ታንኮች በያዘ በእግረኛ ካምፓኒ የኋላ ጦር ሽፋን አግኝተዋል። ነገር ግን በንዴት እየከነፉ የመጡት ኢትዮጵያውያን ደረሱባቸው። መኪናው ወዲያውኑ ተወረረ። በጥቂት ደቂቃዎች ውስጥ ከጥቅም ውጭ ሆነ። መኪናው ውስጥ የነበሩትን ሰዎች ለማዳን ተስፋ በማድረግ ታንኩ ዞሮ መጣ። ወዲያውኑ ፊት ለፊት የነበሩ ሰዎች ታንኩ አናት ላይ ዘለው በመውጣት የታንኩን ሰዎችና ታንኩን ከጥቅም ውጭ አደረጓቸው። ሌላኛው ታንክ ራቅ ብሎ ሄዶ ወንዙን ለማቋረጥ በመሞከር ላይ እያለ መሻገሪያው ላይ ሲደርስ ተገለበጠ። ከታንኩ ስር እየተንፏቀቁ ከወጡ በኋላ ለመሸሽ የሞከሩት ሁለት ጣሊያኖች በጥይት ወደቁ። ካምፓኒው ከወንዙ ማዶ ባለው ገደል ውስጥ አድፍጦ ተቀምጧል። ነገር ግን ትንሽም ሳይቆይ መቋቋም አልቻለም። ይህንን የጣሊያን የኋላ ጦር ለመርዳት ቆመው የነበሩ ሁለት ታንኮችም በኢትዮጵያውያን ከጥቅም ውጭ ሆኑ። ነጋሽ ጦሩን በጩኸት ያበረታታሉ። እነዚህ ውሾች እንዳያመልጧችሁ! ለመበቀል ያላቸው ፍላጎት አልበረደም። የድካም ስሜትም አልተሰማቸው። ጣሊያኖቹ ራሳቸውን መከላከል እንዳለባቸው ተገንዝበዋል። በፍጥነት በታንክ ጀርባ፣ በድንጋዮችና በዛፎች ጀርባ መጠለል ጀመሩ። እንደገና ከፍተኛ ውጊያ ተጀመረ። ሁለት ተጨማሪ ታንኮች ተደመሰሱ። አንድ መኪና ከነሙሉ ጭነቱ በተዋጊዎች እጅ ወደቀ። ሌላ ታንክ በፍርሃት በፍጥነት ሲሸሽ የገደል ስንጥቅ ውስጥ ተገለበጠ። መውጫ ክዳኑም ሊከፈት አልቻለም። ከሁለት ቀን በኋላ ታንኩ ሲገኝ በውስጡ የነበሩ ሁለት ጣሊያኖች ጉድጓድ ተቆፍሮ ነው የወጡት። በነበራቸው አስከፊ ሁኔታ ኢትዮጵያውያኑ አዘኑላቸው። በዚህ ምክንያት ሕይወታቸው ተረፈ። ጊዜው አሁን ከቀኑ 10 ሰዓት ሆኗል። ለሰው ልጅ ጥንካሬ ገደብ አለው። ኢትዮጵያውያንም ቢሆን ለ24 ሰዓታት ምግብ የሚባል ነገር አልቀመሱም። ከዚህ በኋላ ምንም ማድረግ የማይችሉበት ደረጃ ደርሰዋል። ስለዚህ ለተወሰነ ጊዜ ቆም አሉ። ጠላት በመስመር ከሁለት ታንክና ከአንድ መኪና ጋር ሲሸሽ ተመለከቱ። ጠቅላላ አትኩሮታቸውን ወደ ራሳቸው አድርገው የቆሰለውን መርዳት፣ ፀሐይ ሳትገባና ጅቦች ሳይመጡ የሞቱትን መቅበር ጀመሩ። ስማ፣ ምንድን ነው? ከደቡብ አቅጣጫ አቧራው እንደ ደመና ትጉልል ብሎ ይታያል። ቀጥሎም በመቶዎች የሚቆጠሩ ሰዎች ሲጨፍሩ ይሰማል። በመጨረሻም ደረሱ። የፊታውራሪ ተሻገር ሰዎች ነበሩ። ከምዕራብ በኩል ነው የመጡት። የጦርነት ድምፅ ሰምተዋል። ጠላት የት እንዳለ ማወቅ ይፈልጋሉ። ጣሊያኖቹ እየሸሹ እንደሆነ ተነገራቸው። አንዳንድ የሽፈራው ሰዎችም ወኔያቸው እንደገና ተነስቶ እነዚህን አዲስ የመጡትን ተከተሉ። ጭፈራው ቆመ። አሁን በሙሉ ጉልበታቸው ከጠላት ኋላ መሮጥ አለባቸው። እያንዳንዷ ደቂቃ ወሳኝ ነበረች። ጠላት ላይ መድረስ ነበረባቸው። እንዳሰቡትም ተሳካላቸው። በተራራው ዙሪያ ሮጠው ቀስ እያለ ከሚጓዘው የጣሊያን ጦር ጋር ተገናኙ። ጣሊያኖቹ ደክመዋል። ከጠላት እጅ አምልጠናል ብለው አስበው ነበር። ወራዴውን እያወዛወዘ በጩኸት የሚመጣውን አዲስ የጠላት ኃይል ሲያዩ ወኔያቸው ቢሰበር ሰው ሊረዳው የሚችለው ነገር ነው። ይህ ቀን ማቆሚያ የለውም። ነገር ግን ጀግኖቹ የሚያቆሙ አይነት አልነበሩም። መጠለያ የለም። መሬቱ ሜዳማ ነው። ሳሩም በእሳት ተቃጥሏል። አማራጭ ስላልነበር ጣሊያኖቹ መሬት ላይ ተጋድመው መተኮስ ጀመሩ። ወዲያውኑ ደግሞ ዘለው ይነሱና የሚችሉትን ያህል ነፍሳቸውን ለማዳን ይሮጣሉ። እንደዚህ እያደረጉ እየደጋገሙ የሚችሉትን ያህል ራቁ። ኢትዮጵያውያን ደግሞ ቀደም ብሎ እንደሆነ ሁሉ ትኩረታቸውን መኪናው ላይና ታንኮቹ ላይ አደረጉ። ብዙ ጊዜም ሳይወስድ ቁጥጥር ስር አደረጓቸው። ሁለት የጣሊያን ታንኮኞች ብቻ አመለጡ። ማሳደዱም ቀጠለ። በዚያው ልክ ደግሞ ከጣሊያኖች ጋር የተሰለፉት የኤርትራውያኑ ጉብዝና የተሞላበት መከላከል እስከ ማይሚኒ ወንዝ ድረስ ቀጠለ። እዚያ ሲደርስ ቆመ። ምክንያቱም ጨለማው እየመጣ ነበር። ኢትዮጵያውያን ደግሞ ከዚያ በላይ መግፋት አልቻሉም። ምክንያቱም የእንዳስላሴ የጠላት ካምፕ ማዶ እንዳለ ያውቁ ነበር። ያን ቀን ከረፋዱ በኋላ የጠላት ቦምብ ጣይ አውሮፕላን በጦር ሜዳው ላይ እያንዣበበ ትንንሽ ቦምቦች እየጣለ አውቶማቲክ መሳሪያም ይተኩስ ነበር። ኢትዮጵያውያን ደግሞ ከጠላት ጋር ግብግብ ይዘው ጉዳይም አልሰጡትም ነበር። ተቀላቅሎ ስለነበር ለቦምብ ጣይ አውሮፕላኑ ጠላትና ወዳጅ መለየት ስላልቻለ ብዙ ጉዳት አላደረሰም። በኋላ ግን የኢትዮጵያውያን ስንቅና ትጥቅ ክፍሉን አግኝቶ ብዙ ጥይትና ሌላም ጓዝ በእሳት ቦምብና በሚነደው ሳር ምክንያት ከጥቅም ውጭ ሆነ። ምዕራፍ 12 ቁስለኞችን ማከም። ታህሳስ 6 ቀን በእንዳባጉና የተደረገው ጦርነት ምዕራቡን የትግራይ ክፍል ከጣሊያኖች ቅኝ ግዛት አስለቅቋል። ገና በሰቲት አካባቢ ነው የተባለው ግን ድንገተኛና ኃይለኛ ጥቃት ያካሄደው የኢትዮጵያ ጦር ሌሎች ባዲያቦ ሽሬና ዛና የሚገኙ 6 የጣሊያን የጦር ካምፖችን አስኪ ሁኔታ ፈጥሮባቸዋል። ስለዚህ ጣሊያኖቹ በ7 ማታውኑ ጓዛቸውን ጠቅልለው በጥንቃቄ ወደ ዋናው ካምፕ አክሱም ገቡ። በኢትዮጵያውያን በኩል የደረሰው ጉዳት ግን ከፍተኛ ነበር። 382 ሰዎች ተወዳጁንና ጀግናውን ፊታውራሪ ሽፈራውን ጨምሮ ሞተዋል። 256 ሰዎች ደግሞ ቆስለዋል። ኢትዮጵያውያን ለሕይወት ስለማይሳሱ ከተገኘው ውጤት ጋር ሲወዳደር ጉዳቱን የከፋ አላደረጉትም። በችኮላና በድንቁርና ታንኮችን ባያጠቁ ኖሮ የደረሰው ጉዳት ከዚህ ያነሰ ነበር። ያም ሆኖ በዚህ ሁኔታ ትልቅ ድል ነው ያገኙት። ለድፍረት የሚሆን የጦር ልምድም አገኙ። እነዚህ ጭራቆች ታንኮችን ማለት ነው ሊደፈሩ የሚችሉ መሆናቸውን ተገነዘቡ። በጣሊያኖች በኩል ደግሞ 7 መኮንኖች፣ 23 ነጭ ወታደሮች፣ 48 የኤርትራ ተወላጅ መኮንኖችና 127 ባንዳ ወታደሮች ሞተውባቸዋል። የቆሰሉት ቁጥር 30 ብቻ ነው ተብሎ የተመዘገበው። በዚህ የተሰጠው ቁጥር አጠራጣሪ ነበር። ምክንያቱም 51 የነጭ ወታደሮች ሜዳው ላይ ሞተው ተገኝተዋል። ስንቶቹ መኮንኖች እንደሆኑ ማወቅ አይቻልም ነበር። ምክንያቱም ልብሳቸው ስለተወሰደ ራቁት ነበሩ። ልብስ በጣም ተፈላጊ ነበር። ሁሉም ሞተው የተገኙት ኢትዮጵያውያን የጦርነት ዕለት ማምሻውን አጠገብ ባለ ቤተ ክርስቲያን በዘመድና ወዳጆቻቸው ተቀበሩ። የፊታውራሪ ሽፈራው የንስሐ አባት ከዚያ ወዲህ አልታዩም። የተወሰኑ ወታደሮችን የፊታውራሪ ሽፈራውን አስከሬን እንዲጠብቁ ከጠየቁ በኋላ ጦርነቱን ተቀላቅለው በዚያው ወድቀዋል። ብዙ ንብረት ደግሞ በድል አድራጊዎች እጅ ወድቋል። 7 ታንኮችና 4 መኪኖች ብትንትናቸው ወጥቷል። 2 ስለተገለበጡ ማንቀሳቀስ አልተቻለም። 3ኛው ግን አጠገብ ወዳለ ሰፈር ተወስዶ የ19 ዓመቱ ጣሊያናዊ እንዲነዳው ተገዷል። ማራኪዎቹ የተማረከውን ወታደር ይዘው በሰፈሩ ላሉ ሴቶች በማሳየት እየተዝናኑ ነው። ይህ አስፈሪ ብረት እየተንኳኳ በሰፈር ሲያልፍ ያዩ ሴቶች ጀግኖቻቸውን በልልታ ተቀበሏቸው። አንድ የግል አውቶሞቢልም በከፊል ተጎድቷል። መኪናው የራሱ ታሪክ አለው። የቆየ የፎርድ መኪና ሞዴል ቲ በስዊድን ዋና ከተማ ስቶክሆልም የተገዛ ነበር። ሚስዮናዊ አባ አንደርሰን መኪናውን በመላ አውሮፓ ኢጣሊያ ድረስ ከቤተሰቦቹ ጋር ነርቶ ከወሰደው በኋላ በመርከብ ወደ ግብጽ ተልኮ ከግብጽ ደግሞ እየነዳ ወደ ኤርትራ ይዞ ዘልቋል። በኋላም ወደ አድዋ እንዲዛወር ሲታዘዝ መኪናውን እስከ ድንበሩ ድረስ እየነዳ መጣ። ከዚያ በኋላ መንገድ ስላልነበረ ማቆም ነበረበት። በዚያን ጊዜ አዛዡ ራስ ስዩም መንገድ እንዲሰራ ትዕዛዝ ሰጡ። ያማ በማዕከላዊ መንግስት በአዲስ አበባ ክልክል ነው ተባለ። የቫይኪንግ ደም ያለበት አባ አንድሪያስ ግን በዚህ ማቆም አልወሰነም። ስለዚህ ሰዎች መኪናውን እንዲሸከሙ ጠየቀና ከአካባቢው ወደ ሺህ የሚቆጠሩ ገበሬዎች ተሰበሰቡ። 50 ኪሎ ሜትር የሚሆነው መንገድ በሚጮሁና በሚዘፍኑ ገበሬዎች ትከሻ ከተጓዘ በኋላ የመጀመሪያው መኪና አድዋ ውስጥ በዚህ መልክ ገባ። ይህ ታሪክ እየተነገረን በሰፊው ጦርነት በተካሄደበት መሬት አቋርጠን አለፍ። ብዙ ጊዜ ነው የወሰደብን። ብዙ ጊዜ ደግሞ ከጣሊያን አውሮፕላኖች መደበቅ ነበረብን። በየቦታው ሬሳ ነበር። በቅሎና ፈረስ ግመልን ጨምሮ ከጥቁርም ከነጭ ሰው ሬሳ ጋር ተደባልቆ ወድቋል። ኢትዮጵያውያን ጠላቶቻቸውን አይቀብሩም። በተለይ ከነሱ ውጭ ሌላ ዝርያ ወይም ሌላ ሃይማኖት ከሆነ የሚቀፍ ሽታ አየሩን ሞልቶታል። የመጨረሻውን ታንክ እንዳየን ወደ ደቡብ አቅጣጫ መንገዳችንን ቀይረን የቆሰሉ ወታደሮች ወዳሉበት ካምፕ ሄድ። ቦታው ልንደርስ ትንሽ ሲቀረን ከጫካው መሃል ጎራዴ የያዘ ሰው ድንገት እየሮጠ ወደኛ መጣ። አሃ፣ እኛ በእግራችን ይህን ያሳማ በፈረስ ይሄዳል፣ አሳየዋለሁ። ጣሊያናዊ ነው የመሰልኩት፣ ከዛም በላይ እስረኛ። ወዲያውኑ ሽጉጤን መዘዝኩ። የታጠቀ እስረኛ ነው እንዴ ይዛችሁ ምዞሩት? አለ በመገረም። ቀኛዝማች ንጋቱ በመካከላችን ገቡና ማን እንደሆንኩ ነገሩት። ሰውየውም ጉልበቴን ሳመና ይቅርታ እንዳደርግለት ጠየቀ። ሰው እንዴት አድርጎ ነው ከነዚህ አይነት የአዋቂ ልጆች ላይ ቂምስ ወይም ጠላትነት የሚይዘው? ካምፕ ውስጥ ስንገባ የቁስለኛው ካምፕ ማለት ነው፣ ሽማግሌው ፊት አውራሪ ነጋሽ ከነበሩበት ዋሻ ወጥተው ተቀበሉኝ። የጣሊያን የወታደር የብረት ቆብ አናታቸው ላይ አድርገዋል። ቆቡ ላይ የተጻፈውን ምልክት ሳስተውል አዩኝና ይህ ብረት ቆብ የጣሊያን ጀነራል ነው፣ በምልክቱ እንደምታየው። ከእጄ ሳያመልጥ ደርሼ ጉሮሮውን ቆረጥኩት። የጀነራል ነው የተባለው ምልክት ሳየው የሬዲዮ ሰራተኛ ነው የነበረው። ነገር ግን ነገሩን ላለማበላሸት ስል ሰውየውን እንኳን ደስ አለዎት አልኳቸው። ዋሻው ውስጥ ምግብ ተዘጋጅቶ ነበር። ብዛት ያለው የአተር እሸት አምጥተው ፊታችን አስቀመጡ። አተሩን እየፈለፈልን ስንበላ ሽማግሌው ነጋሽ ሐሳብ የገባቸውና የተጨነቁ ይመስላሉ። ምን እንደሚያስጨንቃቸውም ጠየቅኳቸው። አንድ ያላቸው ልጅ በጽኑ ቆስሏል። ለምን ቀደም ብለው አልነገሩኝም? ትንሽ አረፍ ሳትል ላስቸግርህ አልፈለግኩም። ወዲያውኑ ወደ ቆሰለው ሰው ይሄድ። አሳዛኝ ሆኖ ልጃቸው የመጨረሻ ሰዓቱ ላይ እንደነበረ ግልጽ ነው። እንደ ቆሰለ ብዙ ደም ስለፈሰሰው ደክሟል። ደሙም መመረዝ ጀምሯል። ማድረግ የምንችለውን ሁሉ አደረግን። ሌላው ቢቀር ጥሩ አልጋ ላይ አርፎ ነበር። ጥቂት ቆይቶ ደግሞ ቁጥራቸው በርከት ያሉ ሰዎች በዋሻው መግቢያ በር ላይ ተሰበሰቡ። ሐኪሙን ማየት ይፈልጋሉ። መልኩ ምን እንደሚመስል? የጸጉሩ ቀለም ትልቅ ነው ወይስ ትንሽ? ደግሞስ ምንድነው የለበሰው? የመሳሰሉት መልኩን ማወቅ ይፈልጋሉ። ምክንያቱም በኋላ ቆስለኞች አካባቢ ሲሄድ ሰው እንዳይገለው ነው። ቁመቴ 6 ጫማ ከ2 ኢንች ነው። ለመለየት ይረዳቸዋል። ምክንያቱም በእነሱ አስተሳሰብ ጣሊያኖች ቁመታቸው አጭር ነው። በራሳቸው ቋንቋ መናገር ሲጀምር በመካከላችን የነበረው መከለያ ተወገደና እንደ ወንድማቸው አርገው አዩኝ። ሁሉም ዋሻዎችና ቁጥቋጦዎች በወታደሮች ስለተያዙ ለኔ ማረፊያ የሚሆን ቦታ ማግኘት አስቸጋሪ ነበር። እውነት ነው ብዙዎች አብሬያቸው እንደሆን ጋብዘው ነበር፣ ግን በብዙ ምክንያቶች ይቅርብኝ ብያለሁ። በመጨረሻ ሜዳ መካከል ላይ ወዳለ ባዶ የገበሬ ቤት ለመሄድ ወሰንኩ። 3 በጥሩ ሁኔታ የነበሩ ጎጆዎች ነበሩ። 3ቱን ለመኖሪያ፣ ለዕቃ ማስቀመጫና ለማከሚያ ቦታ ማድረግ ይቻላል። በተጨማሪ ያስተዋልኩት ነገር ቢኖር የጣሊያን አውሮፕላኖች የሚጠረጠር ነገር ካላዩ በስተቀር ጎጆዎች ላይ ቦምብ አይጥሉም ነበር። በቅጠል የተሰራ ጎጆ ቆመ። ለታካሚዎች እንደ መቆያ ክፍል መሆኑ ነው። ሰዎች ከፊት ለፊት ሜዳ ላይ እንዳይሰባሰቡ ዘቦች እንዲቆሙ ተደረገ። መሃል ጦርነት ላይ ስላለው የቀይ መስቀል ባንዲራ መስቀል ትክክል ነው ብዬ አላሰብኩም። እንዲያውም ለጣሊያን አውሮፕላኖች የኢላማ ምልክት መስጠት ይሆናል። እንግዲህ በዚህ ሁኔታ አውሮፕላኖችን ሳልፈራ መድፈሬ በአንዳንድ ወታደሮች ዘንድ ደፋር ሰው የሚል ሙገሳ አስገኝቶልኛል። በሌሎች ዘንድ ግን ከሞኝ ነው የተቆጠርኩት። በቀን ብርሃን 30 ሰዎች ብቻ ደፍረው ለሕክምና መጡ። በዚህ ምክንያት ስራዬን በሚከተለው ሁኔታ አደላደልኩ። 1 የመጀመሪያ የታመሙ ሰዎች ማያ ጊዜ ከጧቱ 11 ሰዓት እስከ ጧቱ 1 ሰዓት ድረስ። 2 ከ1 ሰዓት እስከ ጧቱ 4 ሰዓት ማረፊያ ጊዜ። በዚህ ሰዓት ቁርስ የምበላበት፣ የሕክምና መሳሪያዎችን የምቀቅልበትና ለሚቀጥለው ሥራ ክሊኒኩን የማዘጋጅበት ጊዜ ነው። 3 ከ4 ሰዓት እስከ እኩለ ቀን 6 ሰዓት መንቀሳቀስ የማይችሉ በየዋሻው ያሉ ቁስለኞችን እየዞርኩ የምጎበኝበትና ቁስላቸውን የማክምበት። 4 ከ6 ሰዓት እስከ 9 ሰዓት የምሳና የረፍት ጊዜ። 5 ከ9 እስከ ምሽቱ 1 ሰዓት ህሙማን የሚታዩበት ጊዜ። ከዚያም ቀጥሎ እስከ ምሽቱ 3 ሰዓት ተጨማሪ ህሙማን የሚታዩበት ጊዜ ሆነ። ጠቅላላ ፕሮግራማችን በዚህ ይጠናቀቃል። ይህንኑ ፕሮግራም ነገ ጠዋት ከአንድ እስከ 3 እንዲሁም ከሰዓት በኋላ ከ7 እስከ 9 ሰዓት በድጋሚ እናሰማለን። ደህና እምሹ።